ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። ቀዳሚው ዘገባ ወደ ትግራይ ክልል ይወስድናል። በሰሜን ኢትዮጵያ ጦርነት ወቅት ምሁራን ሰላማዊ መፍትሄን የማፈላለግ ድርሻቸው እንዳልተወጡ በገለጹ በትግራይ በአማራና በአፋር ክልሎች የሚገኙ የዩኒቨርሲቲ አመራሮች በግጭት የተፈጠሩ ክፍተቶችን ለመሙላትና ህብረተሰቡን መልሶ ለማገናኘት እየሰሩ እንደሆነ ከሰሞኑ ተናግረዋል። ይሄ የተነገረው የመቀለ ዩኒቨርሲቲ የሰላም ግንባታ በኢትዮጵያ በሚል መሪ ቃል ባስተናገደው ሰሞነኛ ጉባኤ ላይ ነው። ሙልጌታ አጽባ ጉባኤውን ተከታትሎታል።
ለሁለት ዓመታት ያህል በዘለቀው የሰሜን ኢትዮጵያው ጦርነት ወቅት ምሁራን የሚጠበቅባቸው የሰላም ሚና እንዳልተወጡ በትግራይ በአማራና በአፋር ክልሎች የሚገኙ ዩኒቨርሲቲዎች አመራሮች ተችተዋል። የሰላም ግንባታ በኢትዮጵያና አካባቢው በሚል ርዕስ የመቀለ ዩኒቨርሲቲ ያዘጋጀው ዓለም አቀፍ ኮንፈረንስ ባለፈው ሳምንት ቅዳሜና እሁድ በተካሄደበት ወቅት የአሜሪካ ድምጽ ያነጋገራቸው የዩኒቨርሲቲዎቹ አመራሮች በግጭቱ የተፈጠሩ ክፍተቶች ለመሙላትና መልሶ ለማገናኘት እየሰሩ እንደሚ ገኙ ተናግረዋል። ጦርነቱ በፕሪቶሪያው የሰላም ስምምነት ከተቋጨ በኋላ ሰላም ወደሚያጸኑ የመልሶ ግንባታ ስራዎች ከገቡት የከፍተኛ ትምህርት ተቋማት አንዱ የወሎ ዩኒቨርሲቲ እንደሆነ ፕሬዝዳንቱ ዶክተር መንገሻ አየነ ገልጸዋል። ዩኒቨርሲቲው ከመቀለና ከሰመራ ዩኒቨርሲቲዎች ጋር በመተባበር በተለይ በትግራይ በአማራና በአፋር ክልሎች አዋሳኝ አካባቢዎች የልማት ስራዎችን ለማከናወን እንቅስቃሴ እንደጀመረ የጠቀሙት ዶክተር መንገሻ ሂደቱ ለሰላም ግንባታው ድርሻ አለው ይላሉ።
ወሎ ዩኒቨርሲቲም ሆነ ጋራ እንደ መቀለና ሰመራም የተነጋገርነው ሰላም ስለሰበክን ስለተነጋገርን ዘላቂነቱን አረጋግጠናል ማለት አይቻልም። እነዚህ ሶስቱም አካባቢዎች ደግሞ በጦርነት በከፋ ሁኔታ የተጎዱ ስለሆነ መልሶ ግንባታ ያስፈልጋቸዋል። ሰብአዊ ግብዓትና ግንባታ ያስፈልጋቸዋል። ስለዚህ ከሰላም እስቴት ግንባታው ጎን ለጎን የዴቨሎፕመንት ስራም አብሮ ያስፈልጋል። የዴቨሎፕመንት ስራ ስንሰራ በትስስር መስራት አለበት። ለምሳሌ በአገራባች አካባቢዎች ላይ በኢኮኖሚ እንዲተሳሰሩ፣ በባህል እንዲተሳሰሩ ከዚህ ቀደም በኖረው ታሪካቸውም በሃይማኖትም በገበያም በእምነትም በባህልም የተሳሰሩ ናቸውና ያንን ትስስር ያንን ውህድ ማንነት ድጋሜ እንዲያቆጠቁጥና እንዲያድግ እንዲፋፋ የማድረግ ስራ የምህራን ሚና ነው ብዬ ነው የማምነው። የተፈጠረውን ክፍተት በመሙላት ወደ ሰላም የምንመጣበት እድል በጣም ሰፊ ነው። ጀምረነዋል። ምናልባትም ባጭር ጊዜ መልካም ምልክት እናያለን ብዬ አስባለሁ።
በጦርነት ወቅት ልዩነት የሚያሰፉ ትርክቶችን ሲናገሩ የታዘቧቸው አንዳንድ የዩኒቨርሲቲ ምሁራን እንዳሉ የጠቀሱት ዶክተር መንገሻ ከዚያ ይልቅ ለሰላም ግንባታ የሚሰሩ ምሁራንን ማበረታታት የዩኒቨርሲቲዎቹ ድርሻ ሊሆን እንደሚገባ አስገንዝበዋል።
ግጭት ተኮር እንቅስቃሴ የሚያደርገውን ሳይንሳዊ በሆነ ዘዴ መግታት፣ ለሰላም ደግሞ ንቁ ተሳታፊ ይሆናል ብለን የምንጠብቀውን ደግሞ በማበረታት መድረክ በመፍጠር ፕሮጀክት እየጻፈ ከምሁራን ባለፈ ማህበረሰቡንም ሊያካትት የሚችል የዘላቂ ሰላም ግንባታ ላይ እንዲሳተፍ በማድረግ አይ ቲንክ አሁን ይሄ በዘወትር ምሁራኖች የሚታሙበትን ሊቃኑ የሚታማበትን ግጭት ቆስቋሽነት መቀነስ ብሎም ማቆም የሚቻልበት ስራ ይኖራል። ለዚህ በጣም ምቹ የሚሆኑት ደግሞ ከፍተኛ ተቋማቶች ናቸው ብዬ አምናለሁ።
በመቀለ ዩኒቨርሲቲ የህግና ስነ መንግስት ኮሌጅ አስተማሪ ሆኑት አቶ ባተፍለም በጦርነት ወቅት የሰላም አማራጮችን ማመላከትና ችግር ፈቺ ጥናቶች ማካሄድ የሚጠበቅባቸው አንዳንድ ዩኒቨርሲቲዎች ጦርነት ሲሰብኩና ሲደግፉ ታይተዋል ብለዋል።
የሰላም ባህል በማስፈን ምርምርና የምርምር ውጤቶችን ወደ ማህበረሰብ የማድረስ ስራ መስራት ነበረባቸው። ሰላምና የሰላም ባህልን ከዩኒቨርሲቲው ማህበረሰብ ጀምሮ ወደ ውጭ ያለው ማህበረሰብ ከዩኒቨርሲቲ ውጭ ያለው ማህበረሰብ ማስፋፋት ማጠናከር ነበረባቸው። በጦርነቱ ጊዜ ግን ከዩኒቨርሲቲ ማህበረሰብ ከዩኒቨርሲቲ መምህራን ከዩኒቨርሲቲ ተቋማት መውጣት የማይገባቸው ሰላምን የማደፍረስ ጦርነት ፕሮፓጋንዳን የማስፋፋት ስራ ሲሰሩ ነበር። በግልጽ ቤጀታቸውን ቆርጠው ከመከላከያ ጎን ነን በሚዲያዎች እየወጡ ጦርነቱ ፕሮፓጋንዳ ድጋፍ ሲሰጡ ሽፋን ሲሰጡ እንደነበር ተዝበናል። በትግራይ በኩል ያሉ ዩኒቨርሲቲዎቹን የእነሱን ነጸብራቅ ናቸው። በዛ ሲደረግ ነበር፣ በዚህም ሲደረግ ነበር። ሁሉም የኢትዮጵያ ዩኒቨርሲቲዎችን ሰላም የመገንባት የሰላም እሴቶችን ወደ ማህበረሰቡ የማድረግ የሰላም ባህልን ከራሳቸው ጀምረው እስከ ማህበረሰቡ ማስፋፋት ሚና መጫወት ነበረባቸው። በጦርነት የነበራቸውን ሚና አሁን አካክሶ በሰላም ግንባታ ላይ መስራት ይኖርባቸዋል ብዬ አስባለሁ።
በቀጣይ በምርምር በተደገፉ የሰላም አማራጮች ላይ በስፋት ሊሰሩ እንደሚገባ አመልክተዋል። የአዲስ አበባ ዩኒቨርሲቲ የፌዴራሊዝም መምህር ፕሮፌሰር አሰፋ ፍስሐ ደግሞ የዘላቂ ሰላም ግንባታ ውጤታማነት ፍትሐዊ የኢኮኖሚና የፖለቲካ ስርዓት በመገንባት እንደሚወሰን አስረድተዋል።
ብዛዕባ ሰላም ዝሓስብ ስርዓት ፍትሓዊ ዝኾነ ፖለቲካና ኢኮኖሚ ስርዓት
ስለ ዘላቂ ሰላም የሚያስብ ስርዓት ከሁሉም በላይ የኢኮኖሚና የፖለቲካ ስርዓቱን ፍትሓዊ ማድረግ ይኖርበታል። ፖለቲካዊና ኢኮኖሚያዊ ስርዓቱ ሁሉን አቀፍና ፍትሓዊ ከሆነ ጸረ ሰላም ሊሆን አይችልም። ኢትዮጵያ ብዝሃ ማንነት ያላት ሀገር እንደመሆኗ ህብረተሰቡ በአካባቢው ራሱን እንዲያስተዳድር በማብቃትና በፌደራል መንግስቱም እያንዳንዱ ተገቢና በቂ ውክልና አግኝቶ ሲሳተፍ ዘላቂ ሰላምን ለመገንባት ይቻላል።
መንግስትን ጨምሮ በሰላም ግንባታ ላይ የሚሰሩ አካላት ግጭቶችን ለመፍታትና ዘላቂ ሰላምን ለማምጣት ህብረተሰቡን ማሳተፍ እንደሚጠበቅባቸው የሚናገሩት ደግሞ የእንደርታ ወረዳን ከአፋር ክልል በሚያዋስኑ አጎራባች አካባቢዎች በአገር ሽማግሌነት እየሰሩ ያሉት ወይዘሮ ሐዳሽ ገብረዝጊ ናቸው። በአካባቢያቸው በግጦሽና በከብቶች ስርቆት ግጭቶች እንዳይነሱ የማድረግ የቆየ ባህላዊ አሰራ እንዳላቸው ወይዘሮ ሐዳሽ ያስረዳሉ።
ፈተናናይ ዓላይ ናይናይ ንእክ ሀመይ ሁን
ችግሮች ተፈጠሩ ከሁለቱም የህብረተሰብ ክፍሎች ተጣጡ ሽማግሌዎች እንሰበስባለን። የግጦሽ ስፍራውን እንዴት እናስተዳድረው ብለን እንወያያለን። ለግጦሽ የመፈቀድና የማይፈቀድ ቦታ ብለን በግልጽ ተወያይተን እንከልላለን። ከወሰንን በኋላ ከሁለቱም ወገን ቃሉን የምጥስ የለም። የጠፋን ስታትም ስኖር እየተነጋገርን መፍትሄን ሰጣለን።
በትግራይ በአማራና በአፋር ክልሎች የሚገኙ ዩኒቨርሲቲዎች ኃላፊዎችና ሌሎችም እንግዶች በተገኙበት በመቀለ ዩኒቨርሲቲው ኮንፈረንስ ላይ የተናገሩት የሰላም ሚኒስትር ዴታው ዶክተር ከረዲን ተዘራ ውይይቱ በቀጠናው የሰላም ግንባታ ለማጠናከር አስተዋጽኦ እንደሚኖረው ጠቁመዋል።
ይህንን ሰፊ የሰላም ግንባታ በተገቢው መልኩ ከማከናወን አኳያ የሀገራችን ከፍተኛ ትምህርት ተቋማት እንደ ፌደራል ተቋማነታቸው እንደ ዓለም አቀፍ የሀሳብ መዘዋወሪያ መነጋገሪያ ተቋምነታቸው በዚህ መልኩ የሚያደርጉትን እንቅስቃሴ በልዩ ሁኔታ እንደግፋለን። እያደረጉ ያሉትንም እንቅስቃሴ መቀሌ ዩኒቨርሲቲን ጀምሮ በጣም የሚደነቅ አድርገን ነው መስሪያ ቤታችን የሚያየው።
የሰሜን ኢትዮጵያው ጦርነት ግጭትን በዘላቂነት በሚያቆም ሰላማዊ ድርድር መቆሙ ታሪክ የሚዘክረው ሁነት ነው ያሉት ሚኒስትር ዴታው ስምምነቱም በተግባር እየተተረጎመ እንዲጸና ተመሳሳይ ውይይቶች ተጠናክረው ሊቀጥሉ እንደሚገባ አመልክተዋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ቻልስን ከካዋኑዱ ውሃጣች ብሎ ተጋምዱ ጎጆም ጎጆም አልሆነ ቀለሙም ቀለም አልሆነ አስቻል ራሩን ዞመን
ካቢና ቪኦኤ ከአሜሪካ ድምጽ ይከተላል። በዓለም ላይ የተጠቃሚዎቻቸው ቁጥር እየጨመረ የመጣው የማህበራዊ ትስስር ገጾች ተጽዕኖ ከጊዜ ወደ ጊዜ እያየለ ስለመምጣቱ ይነገራል። ከ20 ሚሊዮን በላይ የኢንተርኔት ተጠቃሚዎች እንደምንወርባት በመተገመተው ኢትዮጵያ ማህበራዊ ብዙሃን መገናኛው ከጥቅሙ ይልቅ ጉዳቱ አመዝነዋል ሲሉ የሚከራከሩ አሉ። አስማማው ነው በዚህ ጉዳይ ላይ ቀጣዩን ዘገባ አስተናርቷል።
ኑሮውን በቨርጂኒያ አሜሪካ ያደረገው የኢንፎርሜሽን ቴክኖሎጂ ባለሙያው ከባዱ ሙልቀን የዞትር ተጠቃሚ ባይሆንም እንደ ቲክቶክ እና ዩቲዩብ ያሉ የማህበራዊ ትስስር ገጾች ላይ የሚለቀቁ ይዘቶችን እንደሚመለከት ይገልጻል። ከባዱ እንደታዘበው የቴክኖሎጂ መምጣት ጥቅሞች ቢኖሩትም እንደ ኢትዮጵያ ባሉ ሀገራት ግን ጉዳቱ አመዝኗል።
ያልተረጋገጠ ወሬ ማሰት፣ ተዘጋጀ ወሬ በማስተላለፍ ለአንዳንዱ ጨዋታና ቀልል ሊመስለው ይችላል፣ ግን አልፎ ተርፎ ሰዎች ህይወትን ሊያጠፋ ሰላም ሊነሳ የሚችል ጉዳትም ነገር ደግሞ አለው። በተለይ እንደ ኢትዮጵያ አይነት ለቴክኖሎጂም ይሁኖችም አይነት እውቀቶች ትንሽ ወደኋላ የቀሩ አገሮች ላይ ጉዳቱ እየበለጠ ብዙ ነገር ሲያስከትል እናያለን እና በእኛም ሀገር ማየው ይሄንን ነው። ብዙ ጊዜ ደግሞ የሶሻል ሚዲያ በተለይ ዩቲዩብ እና ቲክቶክ የገቢ ምንጭ መሆኑ ስለሚያገለግል ሰዎች እንደ ለገንዘብ ማግኛ ሲሉ ትንሽ ኃላፊነት የጎደለው አይነት መልክቶች እና ሁኔታዎችን ማስተላለፍ በብዛት ይታይበታል።
ሊቀት ጎሃን ቀሲስ ታጋይ ታደለ የወቅቱ የኢትዮጵያ ማን ተቋማት ጉባኤ ጠቅላይ ጸሐፊ ናቸው። ከዚህ በፊት በራሳቸው የገጠማቸውን ጉዳይ ዋቢ ያደረጉት ጠቅላይ ጸሐፊው ማህበራዊ ብዙሃን መገናኛውን ይኮንናሉ።
በተለይ ቲክቶክ እና ዩቲዩብ ላይ ብዙ ነውሮች አሉ። በነገራችን ላይ በግልጽ ለመነጋገር ካልተሳደቡ ማንም ከፍቶ አይላቸው። የሚሳደቡት ኢንተርቪው አድርገውት ወይንም አናግረውት የሆነ ቪዲዮ የሚቀዱት አኳልም ቢያጡ ቪዲዮ ፈልገው ቆራርጠው ለሚፈልጉት አስተምሽን ይጠቀሟታል። ከዛ በኋላ እገሌ እኮ ዝምታውን ሰበረ ይሉሃል። እኔም የገጠመኝ ነገር አለ። ገብርኤል አስተምሬ እውነታው ስለሆነ ስላካባይ ስላሉ ነገር ዝምታቸውን ቀሲስ ዝምታቸውን ሰበሩ ይላል። ምን ዝም እንዳልኩት አላውቅም፣ ምን እንደሰበርኩም አላወቁም። ገና ደግሞ ሳቢ ገርመኝ እና እንዲህ ብቻ እንደዚያ ሰው ልኮልኝ አይቼው ነው። ዞሮ ዞሮ ያልሰረቀውን እንዴባ ነው በማለት ነውር ፈልገው የሆነ ለማስጠላት የሚሰሩ ስራ። ይሄ ደግሞ ከአስተምሮ ከሃይማኖት አስተምሮ ያፈነገጠ ብቻ ሳይሆን ነገም በፈጣሪ የሚያስጠይቅ እንዲያርገው ሰርተው የሚያሽማቅቁ ገንዘብ ይደራደሩ አንዱን ከማይመለከተው ጋራ ቪዲዮ እያገናኙ ይቆራረጡ የሚሰሩ እና ከዛም በገንዘብ የሚደራደሩ ብዙ አሉ።
በየአመቱ የማህበራዊ ትስስር ገጾች ተጠቃሚዎችን ቁጥር ሪፖርት ይፋ የሚያደርገው ዊ አር ሶሻል የተሰኘ ድረገጽ ባለፈው ሳምንት ባወጣው የ2024 ሪፖርቱ የተጠቃሚዎች ቁጥር ከ5 ቢሊዮን ማለፉን አስታውቋል። ይህም ከዓለም ህዝብ ከ60% በላይ የሚሆነው የማህበራዊ ትስስር ገጽ አማራጭን ይጠቀማል እንደማለት ነው። በተጠቃሚዎች ብዛትም ፌስቡክ፣ ኢንስታግራም እና ቲክቶክ እንደቀደም ተከተላቸው ቀዳሚዎቹ እንደሆኑ ሪፖርቱ አስፍሯል። የማህበራዊ ትስስር ገጾች አሁናዊ ሚና ሀገርን ከማፍረስ ጋር አያይዘው የሚመለከቱት ሊቀት ጓን ቀሲስ ታጋይ 7 የሃይማኖት ተቋማት በአባልነት የሚገኙበት ጉባኤውም ስላደገው እንደመከረበት ይናገራሉ።
ሀገርን የገነባ ነው ልል አልችልም። ሀገርን እያፈረሰ ያለው አንዱ በዚህ በማህበራዊ ትስስር ገጽ ውስጥ የሚተላለፉ የጥላቻ ትርክቶች፣ ንግግሮች፣ መሰዳደቦች፣ መበሻሸቆች፣ ፉክክሮች የሚታዩበት ባላግባብ የተያዙ የሶሻል ሚዲያ ገጾች ናቸው። ለዚህ ሁሉ እንደዳረጉን እንደ ጉባኤ በትክክል እናምናለን። አንደኛ ከአስተምሯችን አንጻር ምንድን ያተረፍ ነው? በዚህ ልክ ህብረተሰቦቻችንን የአማኝ ሀገር ነው ይባላል። ማለትም በአንድም በሌላም 98-97% አማኝ ያለባት ሀገር ነች ኢትዮጵያ። አሁን በዚህ ልክ ነው ወይ አማኙ እያደረገ ያለው? ሚያምን ፈጣሪውን የሚያከብር ለፈጣሪው የሚገዛ ህዝብ እንዲህ ያደርጋል ወይ ብለ በማጠብቅበት ሁኔታ የክተት አዋጅ፣ የግደል አዋጅ፣ የዋጥፉ እንጠፋፋ አዋጅ የሚያውጁት በዩቲዩብ እና በሶሻል ሚዲያ ነው። ከዚህ አንጻር እንዴት ነው የሶሻል ሚዲያው ለበጎ ነገር እንዴት እናውለው? ከጥላቻ እንዴት እንውጣ? ከብሽሽቅ እንዴት እንውጣ? በእንቅርት ላይ ጆሮ ደግፈ ኢትዮጵያ ባለባት በተለያዩ የእርስ በርስ ጦርነቶች ውስጥ እንደገና ደግሞ እንደዚህ አይነት መበሻሸቆችና ጥላቻ ንግግሮች ተጨምረው ኢትዮጵያን እንዴት ነው ወደ ቀደም ወደ ሌላው ትውልድ ማሻገር የምንችለው? እንዴት ከዚህ አዙሪት ውስጥ መውጣት አንችልም? የሚሉ ጉዳዮችን ተደጋጋሚ እንደ ጉባኤያችን እያነሳን በተለይ ከሃይማኖት አባቶች እና ከሃይማኖት ተቋማት የሚጠበቀውን ስራ እኛ እንዴት ነው ንጹህ ነን ወይ የሚሉትን ለምን አባቶች አካባቢም እንደዚህ አይነት ችግሮች አንዳንድ ጊዜ በጣም ከጫፍ የወጣ ያፈነገጠ አካሄድ የሚታዩባቸው አባቶች አንዳንድ አባቶች ማለት ከወጣቱም ባልተናነሰ ማለት ነው።
ኢትዮጵያን ጨምሮ በዓለም ላይ ደንበኞች ይደሩላቸው የማህበራዊ ትስስር ገጾች አዎንታዊ ሚናም ሊዘነጋ ይገባም የሚሉት ደግሞ በዋቸሞ ዩኒቨርሲቲ የስነ ሰብ ጥናት ወይም ሶሻል አንትሮፖሎጂ መምህር የሆኑት አቶ አንዷለም አሰፋ ናቸው።
ብዙ ወጣቶች የስራ እድል ፈጥረውበታል፣ የገቢ ምንጭ አግኝተውበታል፣
ለህብረተሰቡ የመረጃ ተደራሽነትን የበለጠ አስፋፍቷል። ግለሰቦች መረጃ ትምህርታዊም ሌሎች መልካም ጥሩ የሚባሉ መረጃዎችን ለህብረተሰብ ማድረስ እንዲችሉ ምክንያት ሆነዋል። ሰዎች ወይንም ግለሰቦች በተለያየ ጊዜ ሲቸገሩ ወይንም የተለያየ ጉዳይ ሲገጥማቸው በእነዚህ ማህበራዊ ሚዲያዎች ላይ የድጋፍ ማሰባሰቢያዎች ይደረጋሉ። ይሄ በጣም መልካም ነገር ነው። ለሀገርም የተለያዩ አይነት መሰባሰቦች ማህበራዊ መረባረቦች ሲያስፈልጉ በእነዚህ ሶሻል ሚዲያዎች ላይ በርካታ ስራ ይሰራል።
እንደ አውሮፓውያን አቆጣጠር በ2023 የኢትዮጵያ ኢንተርኔት ተጠቃሚ ቁጥር ከ28 ሚሊዮን ያላነሰ እንደነበረም የዌር ሶሻል አጋር የሆነው ዳታ ሪፖርተር የተሰኘ ተቋም ያጠናቀረው መረጃ ያሳያል። በየአመቱ ያለው እድገትም 16.7 በመቶ መሆኑንም ሪፖርቱ ገልጿል። ከዚህ ውስጥ 6.4 ሚሊዮን ወይም ከአጠቃላይ ህዝብ 5.1 በመቶ ያሉ የማህበራዊ ትስስር ገጽ አማራጭ ተጠቃሚ እንደሆነ ይታመናል። አሁን ላይ ጉዳታቸው እያመዘነ መጥቷል በሚለው ሐሳብ የሚስማሙት አቶ አንዷለም ይህም በአብዛኛው ከአጠቃቀም ችግር የሚነሳ ነው ይላሉ። በዚህ ምክንያት እየደረሱ ያሉ ማህበራዊ መዛነፎችም በስተዋል ሲሉ ይናገራሉ።
እንደሚታወቀው የኛ ሀገር ማህበረሰብ ጠንካራ ሃይማኖታዊና ባህላዊ እሴቶች ያሉት ማህበረሰብ ነው። አብዛኛው የዕለት ተዕለት ህይወታችንም በእነዚህ ሃይማኖታዊና ባህላዊ እሴቶቻችን ከሚቀዱ ህግጋት በእነዚህ ህግጋት የሚመራ ነው። ነገር ግን ወደ ሶሻል ሚዲያው ስንሄድ እነዚህ ህግጋቶች ወይንም ማህበራዊም ሃይማኖታዊ ህግጋቶችን በሙሉ የጣሱ ኢንሲደንሶችን ነው የምናየው። ለምሳሌ የቤተሰብን ጉዳይ፣ የትዳር ፍቺን ጉዳይ፣ የፍቅር ህይወትን ጉዳይ፣ ይሄ በጓደኛ በቤተሰብ በትዳር አጋር ዘንድ ብቻ ሊያዙ የሚገባቸውን መረጃዎች ወይንም እስከናካቴው ማንንም ለማንም ማጋራት የማይገቡንን የትዳር፣ የጤና፣ የቤተሰብ ጉዳዮችን አደባባይ ላይ የማውጣት ነገሮች አሉ። የነዚህ ማህበረሰባዊ ጉዳታቸው እጅግ ከፍተኛ ነው። ቢኮዝ እንደ ሀገርን ታንጸን ጠንካራ ማህበራዊ እሴት ይዘን የኖር ነው በእነዚህ ኢትዮጵያ ባላት እጅግ መልካምና ጥሩ በሚባል ሃይማኖታዊና ባህላዊ እሴቶች ነው። ይሄ ግን ወደ ሶሻል ሚዲያው ስንሄድ እጅግ ተፋልሶ እናያለን። ይሄም በባህላዊ ዳኝነት የሚፈቱ የቤተሰብ ችግሮችን፣ በቤተሰብ ስብሰባዎች ላይ የሚፈቱ ማህበረሰባዊ ጉዳዮችን በሙሉ ትቶ ወደ ሌላኛው ወደ ምናባዊ ወደ ሆነ ዓለም የመሄድ ነው። ይሄ እንደ ሀገር አጠቃላይ ባህላዊ መፋለስን ወይንም የማህበረሰባዊ እሴት መፋለስን ያስከትላል።
በርካታ ማንያን ያላቸው የሃይማኖት ተቋማት በማህበራዊ ትስስር ገጽ አማራጮች አጠቃቀም ላይ የሚስተዋሉ ችግሮችን ባስተምሮቻቸው እንደሚያቃኑ ይተበቃል የሚሉት ሊቀትጓን ቀሲሳጋ የታደለ ጅምር ስራዎች ስለመኖራቸው ይናገራሉ።
ከማህበራዊ ግንኙነት አንጻር ትውልዱ እንዴት ይጠቀም፣ ማህበራዊ ሚዲያን ለበጎ ነገር ለፖዚቲቭ ነገር እንዴት ይጠቀም የሚሉ ጉዳዮችን ይዘው እየተፈሩ ያሉ አንዳንድ ጅምሮች አንዳንድ ቤተ እምነቶች ጋር አይቻለሁ። ያንን ግን በስፋትና በጣም በእቅድ በተደገፈ መልኩ ሁሉም እንዲዳረስ ከማድረግ አኳያ የጋራ ውይይቶች ሊፈልጉ ይችላሉ።
የዋቸሙ ዩኒቨርሲቲ መምህሩ አቶ አንዷለም አሰፋ በኢትዮጵያ ህጻናትና አዳጊዎች ወደ ማህበረሰብ ትስስር ገጽ አማራጮች እንዲመጡ የሚደረግበት መንገድም የማህበረሰብ መዛባት እያስከተለ ነው ይላሉ።
ህጻናትን ወይንም ለአቅመ አዳም ያልደረሱ ልጆችን አምጥተው ሚዲያ ላይ የሚጠቀሙ አካላትም አሉ። እነዚህ ህጻናት በሚያደርጉት ድርጊት ወይንም የአዋቂ ጥያቄ ተጠይቀው በሚሰጡት ምላሽ ላይ አዋቂዎችን በማዝናናትና እዛ ላይ የሚገኝን ገንዘብ ታርጌት በማድረግ ከፍተኛ የሆነ የማህበረሰብ መዛባትን እያስከተለ ነው። ቢኮዝ ልጆች በባህላዊ እሴት፣ በቤተሰብ ቁጥጥር፣ በሃይማኖት፣ በትምህርት ቤት ነው ማደግ የሚገባቸው። አሁን ላይ የምናየው ግን ከፍተኛ የልጆች አስተዳደግ ላይ ኢትዮጵያ ውስጥ ትልቅ ማህበራዊ መዛባትን እያስከተለ እንደሆነ እመለከታለሁ።
የኢንፎርሜሽን ቴክኖሎጂ ባለሙያው ደግሞ ተጠቃሚዎቹ የሚያዩዋቸው ይዘቶችን በመለየትና ሀገራዊ ጉዳት የሚያስከትሉትን ይዘቶች ባለማበረታታት ችግሩን መፍታት እንደሚቻል ያምናል።
ተጠቃሚዎቹ ሆነ በእጃችን ላይ ያለ የራሳችን ልንጠቀምበት የሚችል ኃይል አለ። እንደዚህ አይነት መጥፎ ነገር የሚያስተላልፉ ሚዲያዎችም ይህንን ተመልካች ቁጥራቸው እንዲቀንስ ለማድረግ አለመግባት፣ አለማየት፣ ሼር አለማድረግ ለሌላ ሰው ያንን ብዙ ሰዎች በሚያደርጉበት ያንን በሚከተሉበት ጊዜ ስሩ ታይም ከጊዜ በኋላ እነዚህ አይነት ውሸትና መጥፎ ነገር የሚያስተላልፉ ሚዲያዎች ተመልካቻቸው እየቀነሰ እየከሰሩ ይመጣሉ። ያ በኮንሱመሩ ሳይድ ልናደርገው የምንችል ነው። ግን ያ ብቻ በቂ ነው ብዬ አላስብም። መንግስታት እና ሬጉላቶሪ ቦዲዎች የሚገባውን መመሪያና ክትትል ማድረግ ይኖርባቸዋል።
የሶሻል አንትሮፖሎጂ መምሩ አቶ አንዷለም አሰፋ በበኩላቸው እንደ መፍትሄ የሚጠቁማቸው ምክራሳቦች እንደሚከተሉ ያስረዳሉ።
የመጀመሪያው ገለዛቤ መስጠር ነው። ይሄ ዲጂታል ሊትሬሲ የምንለውን ጉዳይ በሚገባ ለልጆች በትምህርት ቤት ካስፈለገ ይሄ ምንድነው ኢንክሉሲቭ ኤጁኬሽን በሚባለው መልኩ ስለ ማህበራዊ ሚዲያ አጠቃቀም ግንዛቤ እንዲኖራቸው ሐላፊነት በተሞላው መልኩ ወደፊት እንዲጠቀሙ ትምህርት ቤት ውስጥ መስጠት ካስፈለገ እስከዛ ድረስ ማካተት የሚያስፈልግበት ሁኔታ ያለን ይመስለኛል። ሌላኛው መፍትሄ ብዬ ማስበው ህጋዊ ስርዓቶችን ይሄ ምንድነው ሪጉላቶሪ ፍሬምወርኮች ያስፈልጉናል። ከእድሜ አንፃር፣ ከይዘት አንፃር፣ ከኮንተንት አንፃር እነዚህን የሚቆጣጠር አካል ልጆችም ለዚህ ተጋላጭ እንዳይሆኑ የሚጠብቁ ህጎችና ስርዓቶች ያስፈልጉናል። ከፍተኛ የሆነ ባህላዊ እሴትና አብሮ መኖርን እያፋለሰ ስለሆነ የዚህን ጉዳት ይሄ እያመጣ ያለውን መልካምም ይሁን አሉታዊ ጎኑን ሰፊ ጥናቶችን ምርምሮችን አድርጎ ኤቪደንስ ቤዝድ የሆነ መፍትሄ ለማምጣት ሰፋ ያሉ ጥናቶች ምርምሮች ያስፈልጋሉ። በዛም ላይ ተመስርቶ መረባረብና በርካታ ስርዓትን መፍትሄዎችን ማድረግ ያስፈልጋል ብዬ አስባለሁ። ይሄ ለነገ የሚባል ጉዳይ አይደለም።
ዌር ሶሻል የተሰኘው ድረገጽ ባወጣው የ2024 ሪፖርቱ በአዲሱ ዓመት የማህበራዊ ትስስር ገጽ አማራጮች አዲስ ተጠቃሚዎች ቁጥር በ5.6% እድገት አሳይቷል። ከአጠቃላዩ 5 ቢሊዮን በላይ ተጠቃሚዎችም የሜታ ኩባንያ የሆኑት ፌስቡክ እና ኢንስታግራም በድምሩ ከ3.8 ቢሊዮን በላይ የሆኑን ተጠቃሚ ያስተናግዳሉ። አሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ።
ጋቢና ቪኦኤ ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት አድማጮቻችን። በመቀጠል ደግሞ ወደ ምዕራባዊት ሀገር ናይጄሪያ እናቀናለን። ናይጄሪያ በሴቶች ላይ የሚደርሱ ጾታዊና ጾታን መሰረት ያደረጉ ጥቃቶች ለማስቆም የወጡ በርካታ ዓለም አቀፍ ስምምነቶች ፈራሚ ብትሆንም ችግሮቹ ግን እንደቀጠሉ ናቸው። በመሆኑም ጥቃት አድራሽ ወንጀለኞችን ተጠያቂ የሚያደርጉ አዳዲስ ሕጎች እንዲወጡ ይፈልጋል። ዘገባውን የላከልን ቲሞቲ አቢዮዞ ሲሆን ወደ አማርኛ የመለሰችው ደግሞ ስመኝሽ ቆይናት እንደሚከተለው ታስተምራለች።
በማዕከላዊ ናይጄሪያ በመትገኛው ተራራማ ግዛት ውስጥ በሚገኘው በዚህ ስፍራ ጾታዊ ጥቃት የደረሰባቸው ሴቶች ተጠልለው ይገኛሉ። ከነዚህ ሴቶች አንዷ የሆነችው ስቴላ ኬኔት እንደ አውሮፓውያን አቆጣጠር በ2017 የ10 ዓመት ልጅ ያለች ነበር በወላጅ አባቷ የተደፈረችው።
ወላጅ አባቴ ሰውነቴን መነካካት ጀመረ። አንድ ቀን ወደ ጎን ጠራኝና ማንም ወንድ እንዳያታለልሽ፣ ህይወት ምን እንደሆነ እኔ አስተምርሻለሁ፣ ወድሻለሁ አለኝ። ብናገር ይደበድበኛል፣ እናም ደግሞ የትምህርት ቤት ክፍያ መክፈል ያቆማል ብዬ ፈራሁ።
ኬኔት ባለፈው አመት የቤተሰቡ ጓደኛ ለሆነ ሰው ስለ ሁኔታው እስክትናገር ድረስ የሚደርስባት ጾታዊ ጥቃት እንደቀጠለ ትናገራለች። ግለሰቡ ስለ ሁኔታው ለፖሊስ በማሳወቁ አባቷ ቢታሰርም የደረሰባት ነገር በራስ መተማመኗን በትልቁ እንደጎዳው ትገልጻለች።
መጀመሪያ አዚስ ስመጣ በጣም አስቸጋሪ ነበርኩ። አስቸጋሪ ስል ከማንም ሰው ጋር መቀራረብ አልፈልግም ነበር። ሁልጊዜ መጥፎ ልጅ እንደሆንኩ አይነት ስሜት ይሰማኛል።
ክርስቲያን ሴቶችን ለላቀ ስራ ማጎልበት የተሰኘው ለትርፍ በነገተው 2010 ሲሆን የከለላ አገልግሎት በሚሰጠው መጠለያ ጣቢያው እንደ ኬኔት ያሉ ከጾታዊ ጥቃት የተረፉ ሴቶች ከደረሰባቸው ጉዳት እንዲያገግሙ እየረዳቸው ይገኛል። ናይጄሪያ ማፑቶ ፕሮቶኮል የተሰኘውን የሴቶች መብት የሚመለከት የአፍሪካ ቻርተር ከፈረመች ከ20 ዓመታት በላይ ብታስቆጥርም በሴቶችና ልጃገረዶች ላይ የሚደርሰው ጥቃት ግን እየጨመረ ሄዷል። በናይጄሪያ የፈረንሳይ አምባሳደር የሆኑት ኢማኑኤል ብላትማን በቅርቡ ባደረጉት ንግግር በሀገሪቱ ያለው ኢኮኖሚያዊ ተግዳሮቶች በስርዓተ ጾታ ላይ የሚፈጸሙ ጥቃቶች ቁጥር እየጨመረ እንዲሄድ ማድረጉን ተናግረዋል። የ18 ዓመቷ ካቾሎ ሙሳ ከ8 ዓመት በፊት ባጎቷ እንደተደፈረች ትናገራለች። ሆኖም እስካሁን ድረስ ጉዳዩን ለቤተሰቦቿ ለመናገር ትፈራለች።
ዋሸሁ። የሆነ ሰው ሊጠልፈኝ እንደሞከረ ነው የነገርኳቸው። እናም በኋላ ተጸጸትኩ። ጉዳዩን ለመናገር ፈርቼ ነበር።
በታህሳስ ወር የናይጄሪያ የህግ አውጪዎች ህግ አስፈጻሚ አካላት ወሳኝ እርምጃዎችን መውሰድ እንዲችሉ ህጎቹ እንዲከለሱ ጠይቀዋል። ከለላ የሚሰጠው መጠለያ ጣቢያ ዋና ስራ አስኪያጅ የሆኑት ጃኔት ፒትሩስም አሁን ያሉት ህጎች መገምገማቸውን ይደግፋሉ።
For me I think either life imprisonment or
ለእኔ የእድሜ ልክ እስራት ወይም ደግሞ የሞት ፍርድ ለሌሎች ሰዎች ተመሳሳይ ድርጊቶችን እንዳይፈጽሙ ማስፈራሪያ ሆኖ የሚያገለግል ይመስለኛል። የወንጀሉ ክብደት ጥቃት በደረሰባቸው ሰዎች ልብና ህይወት ውስጥ ለዘላለም የማይጠፋ ጠባሳ ትቶ ነው የሚያልፈው።
ጴጥሮስ አክለው የበለጠ ጠንካራ ህጎች መኖራቸውና ጠንካራ የህግ አፈጻጸም ወንጀሉ እንዳይፈጸም ከማድረግ ባለፈ ሴቶች የተሻለ ደህንነት እንዲሰማቸው እንደሚያግዝም ገልጸዋል።
ሰላም ሻችሁ በእጅጉና መሰግናለን መልካም ምሽት ይሁንላችሁ እንግዲህ ሰላም